The Voice of America.
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ሰው እያነሳ ያለው የተደመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተንታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ እየተረዳን ያለ ነው።
በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ የታክስ ፕሮግራምና ልማት ስራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ
ግን ያለው ያሁን የግብራ አተማመን በጣም ብዙ ሰው እንዳለ ሁሉም ያልተስማማበት ሰል ቅሬታው እንዳለ ሙሉ በሙሉ ቅሬታ ሁሉም ቅሬታ አለ።
እኛ ማለት ቁርጥ ግብር ከፋዮች ነው። ቁርጥ ግብር ከፋይ ደግሞ የሚባለው ደረጃ ሀመሮሃ ላይ ከ0% እስከ 100 ሺህ ብር ካፒታል ያለው ማለት ነው። ይሄንን ነው አሁን ያልተግባባሉ። ቅሬታም ይሰማን የለም አቤታልን ጮህን ምንም በቃ።
ቅሬታዎችን የሚያቀርቡ ነጋዴዎች ናቸው። ዝርዝሩ በእለቱ አብይ ርዕስ ተይዟል።
ጤና ይስጥልን፣ እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን። የዛሬ አርብ ሰኔ 29 ቀን 2009 ዓ.ም ምሽት ተረኛ አስተናጋጆች ሰለሞን ክፍሌና
አዳነች ፍስሐየንን አብረናችሁ እናመሻለን።
በቅድሚያ የዕለቱን ዜናዎች እናሰማለን። መልካም ምሽት።
የዩናይትድ ስቴትስ ፕሬዝደንት ዶናልድ ትራምፕ አውሮፓ ላይ ባደረጉት የመጀመሪያ አብይ ንግግር የምዕራቡ ዓለም እሴቶች ጥቃት እየተፈጸመባቸው ነው ካሉ በኋላ የምዕራቡ ዓለም ህዝብ ለእሴቶቹ ለመዋጋት ባለው ፍላጎት ላይ የጥያቄ ምልክት አስቀምጠዋል። ትራምፕ ፖላንድ ሆነው ባደረጉት ንግግር የጊዜያችን መሰረታዊ ጥያቄ የምዕራቡ ዓለም የመዝለቅ ፍላጎት ይኖረው እንደሆነ ነው ብለዋል። በማንኛውም አይነት መንገድ ለእሴቶቻችን ለመከላከል የሚያስችለን በራስ መተባበን አለን። ድንበሮቻችንን ለመጠበቅ የሚያስችለን ያህል ለዜጎቻችን ክብር እንሰጣለን የሚሉ ጥያቄዎች አቅርበዋል። ምንጊዜም ቢሆን እሴቶቻችንን የሚቀበሉና ህዝባችንን የሚወዱ አዳዲስ ዜጎችን የምንቀበል ቢሆንም ድንበሮቻችን ሁሌም ለአሸባሪነትና ለጽንፈኛነት ዝግ ናቸው ብለዋል ትራምፕ። 5000 የሚሆኑ ያዳምጧቸው የነበሩ ሰዎች አጨብጭበውላቸዋል። ብዙ ፖላንዳውያን ፕሬዚደንት ትራምፕ ከአንዳንድ የሙስሊም ሀገሮች ፍልሰተኞች እንዳይገቡ ለመገደብ ያወጡትን እቅድ ይደግፋሉ። የአውሮፓ ህብረት አባል ሀገሮች የተወሰኑ ስደተኞችን እንዲቀበሉ ያወጣውን እቅድ አጥብቀው ይቃወማሉ።
ፕሬዚደንት ዶናልድ ትራምፕ ሩሲያ ባለፈው ዓመት ዩናይትድ ስቴትስ ውስጥ በተደረገው ፕሬዚደንታዊ ምርጫ እጇን ሳትዶል አልቀረችም፣ ይሁንና ሌሎችም ገብተውበት ሊሆን ይችላል ሲሉ ዛሬ ተናግረዋል። ትራምፕ ከዓለም በኢንዱስትሪ የበለጸጉት ቡድን 20 የሚል መጠሪያ የተሰጣቸው አገሮች መሪዎች በሃምቡርግ ጀርመን በሚያካሂዱት ጉባኤ ለመገኘት በፖላንድ በኩል ባለፉበት ወቅት ባደረጉት ጋዜጣዊ ጉባኤ ሩሲያ ትመስለኛለች፣ ሌሎች ሰዎችና ሌሎች ሀገሮችም ሊኖሩበት ይችላሉ ብለዋል። ማንም አያውቅም፣ በእርግጥ ማንም አያውቅም ሲሉም አክለዋል። የትራምፕ አባባል የዩናይትድ ስቴትስ የስለላ ማህበረሰብ በእርግጠኝነት ያቀረበውን መረጃ ይጻረራል። የዩናይትድ ስቴትስን የምርጫ ሂደት አቅጣጫ ለማሳትና ትራምፕን ይወዳደሩ የነበሩት የቀድሞዋ የውጭ ጉዳይ ሚኒስትር ሂለሪ ክሊንተንን ስም ለማጥፋት በሩሲያው ፕሬዝደንት ቭላዲሚር ፑቲን ትዕዛዝ የተካሄደ ደባ መሆኑን የስለላው ማህበረሰብ አስታውቋል።
በተባበሩት መንግስታት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ ትላንት ለጸጥታው ምክር ቤት ሲናገሩ ዩናይትድ ስቴትስ እየበረታ ከመጣው የሰሜን ኮሪያ ስጋት ራስዋንና ሸሪኮቿን ለመከላከል ወታደራዊ አማራጮችን ለመጠቀም ዝግጁ ናት ብለዋል። የኒውክሌር ፍጥጫውን ለመፍታት ምርጫዋ ዲፕሎማሲያዊና ምጣኔ ሀብታዊ እርምጃዎች መሆኑን ግን አስገንዝበዋል። የአሜሪካ ድምጽ ሬዲዮ ዘጋቢ ማርግሬት ባሽር ዝርዝሩን አድርሳናለች። ትዝታ በላቸው ታቀርበዋለች።
ፒዮንግያንግ ከትላንት በስቲያ ማክሰኞ የተኮሰችውን አህጉር አቋራጭ የቦሊስቲክ ሚሳይል ተከትሎ ዩናይትድ ስቴትስ፣ ጃፓን እና ደቡብ ኮሪያ በጠሩት አስቸኳይ ስብሰባ ላይ ኒኪ ሄሊ የትራምፕን አስተዳደር አማራጮች ዘርዝረዋል። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ
One of our capabilities lies with our considerable military forces. We will use them if we must.
አንደኛው አቅማችን ከፍተኛ የወታደራዊ ኃይል ብልጫ ያለን መሆኑ ነው። ከተገደድን እንጠቀምበታለን። በዚህ አቅጣጫ መሄዱን ግን አንመርጠውም። ለሚያስፈራሩን ወገኖች ምላሽ የምንሰጥባቸው ሌሎች ዘዴዎችም አሉን። በንግዱም በኩል ቢሆን ከፍተኛ ችሎታ አለን ለነርሱም ሆነ እነርሱን ለሚረዱ ወገኖች ምላሽ ለመስጠት።
የሰሜን ኮሪያ ትልቋ የንግድ ሸሪክ ቻይና ናት። ቻይና ከዚች ምራባውያን ወስላታ ወይንም ሮግ ከሚሏት መንግስት ጋር ከሚካሄደው ንግድ 90%ን ትይዛ። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደሯ ኒኪ ሄሊ ከሰሜን ኮሪያ ጋር መናገድ የሚፈቅዱ ወይንም የሚያበረታቱ ሀገሮች የዓለሙን ድርጅት የማዕቀብ ውሳኔዎች የሚቃረኑ በመሆናቸው ከዩናይትድ ስቴትስ ጋር ያላቸው የንግድ ስምምነት ሊጎዳ ይችላል ሲሉ አስጠንቅቀዋል። አምባሳደር ሄሊ አክለውም አዲስ የማዕቀብ ውሳኔ ረቂቅ ለጸጥታው ምክር ቤት አባላት በቀጣዮቹ ቀናት ውስጥ እንደሚያቀርቡና ያም ከሰሜን ኮሪያ የወቅቱ የበረታ ስጋት ጋር የሚመጣጠን እንደሚሆን አስታውቋል። ቻይና አዲሱን ማዕቀብ ለመደገፍ ፈቃደኛ ስለመሆኗ የሰጠችው ፍንጭ የለም። ሩሲያ እንደምትቃወመው ገልጻለች። በሌላ በኩል ሁለቱም ሀገሮች ለችግሩ ወታደራዊ አማራጮች መፍትሄ እንደማይሆኑ ግን አስገንዝበዋል።
አድማጮች፣ ዜና በቀጥታ የምትላልፉላችሁ እዚህ ዋሽንግተን ዲሲ ከሚገኘው ከአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት ነው። ዓለም አቀፍ የወንጀል ችሎት ICC ደቡብ አፍሪካ በፍጅት ክስ የሚፈለጉትን የሱዳኑን ፕሬዝደንት ዑማር አልባሽርን ባለማሰሯ ለዓለም አቀፍ የወንጀል ችሎት ያላትን ግዴታ ጥሳለች ሲል ከሷል። ደቡብ አፍሪካ ፕሬዝደንት ዑማር አልባሽር በግዛቷ በገቡበት ወቅት ዓለም አቀፉ የወንጀል ችሎት ተይዘው እንዲረከቡ ያስተላለፈው ማዘዣ ደቡብ አፍሪካ አላከበረችም ሲል ቻምበሩ ድምዳሜ ላይ መድረሱን ዋናው ዳኛ ኩኖ ታርፊውሰር ዛሬ አስታውቀዋል። ይሁንና ችሎቱ ጉዳዩን ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት አላስተላለፈም። ዓለም አቀፍ የወንጀል ችሎቱ በዳርፉር ክልል ተፈጸመ ለተባለው የጦርነት ወንጀል ፕሬዝደንት አልባሽርን ለፍርድ እንዲያቀርብ የጠየቀው የጸጥታው ምክር ቤት እንደነበር የሚታወቅ ነው። የደቡብ አፍሪካ መንግስት የሱዳኑ መሪ አቻምና ሀገሪቱን በጎበኙበት ወቅት ባለማሰሩ የሀገሪቱ ፍርድ ቤት ስለነቀፈው ጉዳዩን ወደ ተባበሩት መንግስታት ድርጅት ልኮ ማባባሱ ብዙም ውጤት አይኖረውም ሲል ዓለም አቀፍ የወንጀል ችሎት አስገንዝቧል።
ሰባት ልጆችና አንድ ጎልማሳ ዛሬ ማላዊ በተከበረው የነጻነት በዓል ተረጋግጠው ሞተዋል። በመዲናይቱ ሊሎንግዌ ቢንጉ ብሔራዊ ስታዲየም ላይ በሚካሄደው የእግር ኳስ ጨዋታ ውድድር ለመግባት በብዙ ሺህ የሚቆጠሩ ሰዎች በተገፋፉበት ወቅት ነው ልጆቹና ጎልማሳው ሕይወታቸውን ያጡት። ስታዲየሙ በተመልካቾች ሞልቶ ውድድሩ ተካሂዷል። ፕሬዚደንት ፒተር ሙታሪካ ግን በታቀደው መሰረት ኳስ ጨዋታውን መከታተል ትተው በተከሰተው መረጋገጥ ምክንያት የተጎዱትን ከ40 በላይ የሚሆኑትን ሰዎች ለመጠየቅ ሆስፒታል ሄደዋል።
የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መላ ሀገሮች ሰሜን ኮሪያ የምትደቅነውን አደጋ እንዲታገሉና በጣም መጥፎ ባህሪያቸው ላሉት አንደምታ እንደሚኖረው ለሀገሪቱ በይፋ ማሳየት አለባቸው ሲሉ ጥሪ አቅርበዋል። ትራምፕ በፖላንድ ጉብኝታቸው ስለ እቅዴ ቀይ መስመሮች የማሰምርና በይፋ የምናገር አይነት ሰው አይደለሁም፣ ይሁንና ስለ አንዳንድ ከባድ ነገሮች እያሰብኩ ነው ብለዋል። ከዚህ በላይ ያብራሩት ነገር ግን የለም። በተባበሩት መንግስታት ድርጅት የዩናይትድ ስቴትስ አምባሳደር ኒኪ ሄሊ አሜሪካ ሰሜን ኮሪያ የማመጠቀችው አህጉር አቋራጭ ቦሊስቲክ ሚሳይል የሚደቅነውን አደጋ ለመከላከል ወታደራዊ እርምጃ ለመውሰድ ተዘጋጅታለች ሲሉ ትላንት መናገራቸው ተዘግቧል። ይሁንና ጉዳዩን በዲፕሎማሲያዊና በኢኮኖሚ መንገድ ለመፍታት መሞከሩ የተሻለ ይሆናል ብለዋል።
የኢራቅ ወታደራዊ ኃይል ሞሱል ከተማ ውስጥ ያሉትን የመጨረሻዎቹን እስላማዊ መንግስት ነኝ የሚለው ቡድን አማጽያንን ለማስወጣት በሚዋጋበት በአሁኑ ወቅት 20,000 የሚሆኑ ሲቪሎች መግቢያ መውጫ አጥተው ከባድ አደጋ ላይ እንደሚገኙ የተባበሩት መንግስታት ድርጅት ባለስልጣን ገልጸዋል። ሞሱል በሚካሄደው ውጊያ ምክንያት ከ900,000 በላይ የሚሆኑ ሰዎች ከመኖሪያቸው ለመሸሽ ተገደዋል። በከተማይቱ የቀሩት ደግሞ በአየር በሚካሄደው ድብደባና በከባድ መሳሪያ ተኩስ ምክንያት ትልቅ አደጋ ላይ እንደሚገኙ ኢራቅ ያሉ የተባበሩት መንግስታት የሰብአዊ ረድኤት ጉዳይ ኃላፊ ሊዝ ግራንዴ ጠቁመዋል። በከተማይቱ ያሉት ጽንፈኛ አማጽያን
ከአካባቢው ለመውጣት የሚሞክሩ ሲቪሎችን ኢላማ እንደሚያደርጉ ግራንዴ ገልጸዋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። የሰዓቱ ዜና ነበር ያሰማናችሁ። አሁን የዕለቱ አብይ ርዕስ ከስድስት ዓመታት በኋላ የሂሳብ መያዣ ሰነድ ይዘው ሂሳብ በማያሰሩ ግብር ከፋዮች ላይ የተሰራው አዲሱን የገቢ ግብር ግምት ነጋዴዎች አልተቀበሉትም። ከገቢያችን ጋር ፍጹም ተመጣጣኝነት የሌለውና ከሥራ ውጭ የሚያደርገን ነው ብለውታል። የአዲስ አበባ የታክስ ፕሮግራምና ልማት ሥራዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ትመናው የተከናወነው ሰፊ ጥናት ተደርጎ እንደሆነ ከገለጹ በኋላ ቅሬታ አለኝ የሚል ማንኛውም ነጋዴ ያለምንም ክፍያ ተጨባጭ ማስረጃ አያይዞ ቅሬታውን ማቅረብ ይችላል ብለዋል። ጽዮን ግርማ ዝርዝሩ አላት።
በአዲስ አበባ ከተማ በሚገኙ በቁርጥ ግብር ተመን ግብር ሲከፍሉ የነበሩ ዝቅተኛ በሚል የግብር መጠሪያ የሚስተናገዱ ግብር ከፋዮች ከስድስት ዓመታት በኋላ አዲስ የተተመነው የቀን ገቢ ግብር ግምት ከኛ ገቢ ጋር የሚጣጣም አይደለም ሲሉ ምሬታቸውን በመግለጽ ላይ ናቸው። በትላንትናው ምሽት ያነጋገርናቸው ነጋዴዎች ለአሜሪካ ድምጽ የተናገሩት በጸጉር ስራ ላይ እንደተሰማሩና በሀገሪቱ ባለው የመብራት መቆራረጥ በቀን የሚሰሩት ገንዘብ አነስተኛ መሆኑን ገልጸው ተመናቸው ግን ከ 600 እስከ 1000 ብር እንደሆነ ተናግረው ነበር። በዛሬው ዕለት ያነጋገር ነው ሌላ ወጣት ደግሞ በአነስተኛ ኮንቴነር ሱቅ ውስጥ የመኪና መፈታቻ ዕቃ እንደሚሸጥና ከዚህ ቀደም የቀን ገቢው ግብር 200 ብር እንደሆነ ገልጾ የቀን ገቢ ተመኑ 200 ብር እንደነበር ገልጾ ሱቁ ከያዘው የዕቃ ዋጋ በላይ የገቢ እንደተተመነበት ይናገራል። ቀደም ሲል የቀን ገቢ ግብር ተመኑ ስንት እንደሆነ ጠይቄው ነበር።
200 ብር ነው።
አሁን ስንት ተገመተ?
ወደ 3200 ምናምን ገና።
ሱቅ ምን ያህል ትሆናለች?
1 ሜትር ከምናምን ኮንቴነር ናት። በጣም አነስ ያለች ናት። እንቅስቃሴ ወደፊት ከሰዎችም እንትን ፈልጌ በብድር ሞቅ ሞቅ አደርገዋለሁ ብዬ ነበር ሀሳቡ። ግን ያለው የአሁኑ የግብር አተማመን በጣም ብዙ ሰው እንዳለ ሁሉም ያልተስማማበት ሻል ቅሬታው እንዳለ ሙሉ በሙሉ ቅሬታ ሁሉም ቅሬታ አለ። አመለሽ አሁን አንድ ግብር ሲጣል በተወሰነ ፐርሰንት እንትን ቢባል ደስ ይላል። ይሄ ብዙ ፐርሰንት ነው ልዩነቱ ከፍተኛ። መተው እዛ ሱቁ ጋር እንኳን ቆመው ያለውን እንቅስቃሴ እያዩ በዛ በትክክለኛ በግልጽ የማስገባውን ነገር አይተው እንትን ቢተምሩ ፌር ከሆነ ምንም ችግር የለው ደስ ይልሻል። ግብር ደግሞ ማንም ኢትዮጵያዊ መክፈል ያለበት ዓለም የተቀየረው በዛ ነው። ግን ይሄ ደግሞ አተማመኑ የተጋነነ ነው።
በዚህ ጉዳይ ላይ እንደዚህኛው ወጣት ሁሉ በርካቶች ከፍተኛ ቅሬታ አላቸው። ሰርተን ያላገኘነውን ገቢ እንዴት ገቢያችሁ ነው ተብሎ ይተመንብናል የሚል። ይህንንም ቅሬታ ይዤ በኢትዮጵያ ገቢዎችና ጉምሩክ ባለስልጣን የአዲስ አበባ ታክስና የፕሮግራምና ልማት ገቢዎች ዘርፍ ምክትል ዋና ዳይሬክተር ወይዘሮ ነጻነት አበራ ጋር ደውዬ ነበር።
ቁርጥ ግብር የቀን ግምት ጥናት የተካሄደው ከስድስት ዓመት በኋላ ነው። አሁን ድረስ ለአዲስ አበባ ግብር ከፋይ ግብር ሲከፍል የነበረው 2003 ዓመተ ምህረት በተገመተለት የቀን ገቢ ግምት ነው። ነገር ግን በ2003 እና በ2006 መካከል በንግድ እንቅስቃሴም በአጠቃላይ በከተማው ገቢም እንዲሁም በአገሪቱ ከፍተኛ የሆነ የኢኮኖሚ እድገት ተመዝግቧል። በዚህ የኢኮኖሚ እድገት መነሻው ደግሞ አንዱና ትልቁ የግል ሴክተር ነው። ስለዚህ አሁን ከግብር ከፋይ አኳያ እየተነሳ ያለ ጥያቄ ጨመረብኝ የሚለው 2003 ከተገመተለትና ከዛ ግምት ይከፈል የነበረውን ገቢ 2009 ከተገመተለት ጋራ በማነጻጸር ነው። ይሄ ደግሞ ማንም ሊረዳው እንደሚችለው በስድስት ዓመት መካከል በገቢ በሚከፈለው ታክስ ላይ ጭማሪ መኖሩ የሚቀር ነገር አይደለም። ስለዚህ አሁንም ግብር ከፋዩ አንድ መረዳትና ማየት ያለበት 2003 ሲከፍል የነበረውን 2009 ላይ ከፍላለሁ ብሎ ማሰብ በጭራሽ የሚቻልም አይደለም፣ የሚገባ ነገርም አይደለም። ይሄ ራሱ ውስጡም በራሱ ያውቀዋል ብዬ አስባለሁ።
ወይዘሮ ነጻነት እንደሚሉት አሁን የተደረገው የነጋዴው ማህበረሰብ ላይ ቁርጥ ግብር ከመጣሉ በፊት ገበያቸውን መሰረት ያደረገ ታክስ ለመጣል እንዲቻል ጥናት መሰራቱን ነው። ይህ ማለት ደግሞ ግብር ማለት አይደለም፣ አመታዊ ግብራቸው የሚሰራው ከዚህ በኋላ ነው። በዚህ ላይ ቅሬታ ያለው ማንኛውም አካል ቅሬታ የሚሰማበት መንገድ ተዘጋጅቷል ይላሉ።
በሌላ በኩል አሁን የተገመተው የቀን ገቢ ግምት በስቶብኛል የሚል ጥያቄ አዎ ከተለያየ አቅጣጫ እየተነሳ እንደሆነ እናውቃለን። በዛ ግምት ላይ ተመስርቶ ምን ያህል ግብርና ታክስ እንደሚጠበቅበት ደግሞ ለማስላት ሞክረናል። ስናሰላው አሁን በግብር ከፋዩ እየተነሳ ያለውን ቅሬታ የሚያስነሳ እንዳልሆነ በተጨባጭ መረጃ አስደግፈን በሚዲያ መግለጫ ሰጥተናል። ለምሳሌ 1 ሚሊዮን አመታዊ ሽያጭ አለው ተብሎ የተገመተለት ግብር ከፋይ ከንግድ ትርፍ ግብር አኳያ በቁርጥ ግብርና ስላካለ ሊከፍል የሚችለው 19,000 ብር ነው። ሌሎችም እንደዚሁ በተመሳሳይ መንገድ እየከፋፈልን ስናይ 5,000-6,000 ነው፣ 7,000 እንደዚህ ነው ትሬ ግብር የሚከፍለው። አሁን የነጋዴው ማህበረሰብ በአመት ከ6,000-9,000 መክፈል የማይችል ከሆነ የከተማ ልማት እና የህዝቡ የልማት ጥያቄ በምን አግባብ መመለስ እንዳለበት በአግባቡ ማየት እና መረዳት ይቻላል ብዬ አስባለሁ። ምሳሌ አንድ ተቀጣሪ እንደው 100,000 በግሮሱ ያገኛል ብለን ብንወስድ ከዚህ ተቀጣሪ የሚከፍለው ግብርና ታክስ ከ30,000 ያላነሰ ነው። 1 ሚሊዮኑ ግን 19,000 ነው እየከፈለ ያለው። ስለዚህ በዚህ መንገድ ማነጻጸርና ማየት ራሽናል መሆን በጣም ተገቢ ነው ብዬ አስባለሁ።
ወይዘሮ ነጻነት አያይዘው በአሁኑ ሰዓት በተለያዩ አቅጣጫ የግብር ተመን በስቶብናልና ይቀነስልን ጥያቄ እየቀረበ እንደሆነ ተናግረው ነጋዴው ግብር መክፈል ግዴታው እንደሆነና በአዲሱ ተመን ላይ ቅሬታ ካለው ደግሞ መነጋገር ተገቢ ነው ይላሉ።
ሰው እያነሳ ያለው የተገመተልኝ የቀን ገቢ ግምት እንዳለ ታክስና ግብርና ታክስ ነው የሚል የተምታታ ግልጽ ያልሆነ ግንዛቤ ጉድለት እንዳለ ነው እየተረዳን ያለ ነው። ይሄን ደግሞ ሊያስረዳ የሚችል በየወረዳው የግንዛቤ አስጨባጭ ኮሚቴ ወይም ደግሞ አስረጅ ኮሚቴ ብለን አቋቁመን እንዲረዱ እያደረግን ነው ያለ ነው። ግን ችግሩ ምንድን ነው? የት ላይ ነው ግልጽ ያልሆኑት? የት ላይ ነው ችግር ያለባቸው የሚለውን ነገር ለማስረዳት የሚያስችል ተረጋጋ እና ጆሮ ሰጥቶ ሊያደምጥ የሚችል ሰው ነው እየጠፋ ያለው። በዚህ አጋጣሚ በደንብ ተረጋግተን ተቀራርበን ያለውን አጠቃላይ ሁኔታ መረዳዳት ብንችል መልካም ነው ብዬ አስባለሁ።
የአሜሪካ ድምጽ በትላንትናው ምሽት ያነጋገራቸው ነጋዴዎች በበኩላቸው ቅሬታቸውን ለማቅረብና ችግራቸውን ለመናገር ሲሄዱ የሚሰማቸውና መልስ የሚሰጣቸው አካል እንዳጡ ገልጸዋል። በተጨማሪም ወደ 2000 የሚደርሱት የንፋስ ስልክ ላፍቶ ክፍለ ከተማ ነጋዴዎች ተሰባስበው አቤቱታቸውን ሊያቀርቡ ሲሄዱ በአስቸኳይ ጊዜ አዋጅ ስር ባለች ሀገር ላይ እንደዚህ ተሰባስቦ መሄድ እንደማይቻል በመግለጽ ፖሊስ እንደተጠራባቸውና ኮሚቴ አቋቁሙ እንደተባሉ ገልጸው ሰሚ አጣን ሲሉ በትላንትናው ምሽት መግለጻቸው ይታወሳል። በተያያዘም በዛሬው ዕለት ካነጋገርናቸው ነጋዴዎች መካከል አቶ መኮንን አድፍርስ አንዱ ናቸው። አቶ መኮንን የመያድ ፓርቲ አባል እንደሆኑ ገልጸውልናል። በተጨማሪም ደግሞ የሸቀጣሸቀጥ ሱቅ አለኝ፣ እዚያን ንግድ ከጀመርኩ 6 ወራት ተቆጥረዋል ብለዋል።
እኛ እኮ ማለት ሸቀጣሸቀጥ ስንሰራ አንደኛ በደረሰኛ አይደለም የምንገዛው፣ የሚቀናነስልን ምንድን ነው? የቤት ኪራይ ብቻ ነው የሚቀናነስልን። ስለዚህ እነዚህ ግን አሁን ህጋዊ ሰራተኞች ህጋዊ ወደ ሲስተም ውስጥ የገቡትን ግን ስታካትች የሚገዙት በደረሰኝ ነው፣ በደረሰኝ ይወራረድላቸዋል የገዙት እቃ። እኛ የምንገዛው ከነጋዴ ከመርካቶ ላይ መኪና እዚህ ድረስ እያመጣልን ወይም ደግሞ ተሸካሚዎች እዚህ ድረስ እያመጡልን የምንገዛው አነስተኛ አሁን ጫና የመጣበት አነስተኛ ሸቀጣሸቀጥ ሰራተኞች ናቸው። ለምሳሌ ያህል ምሳሌ የምነግርሽ ማለት ነው፣ እኔ አሁን ዳታ ሳሰባስብ ዞሬ ቡና የምትሸጥ ልጅ አለች። ቡና የምትሸጥ ልጅ 1,700 ብር ነው የመጣባት። ስለዚህ ቡናውን የምትገዛው በምንድን ነው? በደረሰኝ አይደለም ማለት። አሁን ገቢዎች የሚሰጠን ማመን ልክ ነው። ወደ ሲስተሙ ስንገባ ሲስተሙ ስትገቡ የሚቀናነስላችሁ ነገር ስላለ ያ ተቀናንሶ ወደ 4,000 ብር ወይም 5,000 ብር አካባቢ ብትከፍል ነው ብሎኛል። እኔ ያ አይደለም ጥያቄ፣ ያንን የማወራረድበት የማቀናነስበት ምንም ነገር የለኝም ነው እያልኩ ያለው። እዚህ ጋር ነው አሁን ከገቢዎች ጋር ምንም ነገር ልንግባባ ያልቻል ነው።
ወይዘሮ ነጻነት አያይዘው በተለምዶ አርከበ እየተባሉ የሚጠሩ አነስተኛና ጥቃቅን በሚል የተሰየሙ ሱቆችን በተመለከተ አሁን እነዚህ ሱቆች በሚሊየን የሚገመት ገንዘብ የሚያንቀሳቅሱ መሆኑ ስለተደረሰበት የቀን ገቢ ግምር ተተምኖባቸዋል ብለዋል። ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ።
ጽዮን ግርማን ለዘገባው አመሰግናለሁ። ዜናዎቹ ወደሚተነተኑበት የመጽሔት ክፍለ ጊዜ ተሸጋግረናል። ትላንት ረቡዕ የአልሻባብ ነውጠኞች በአንድ የኬንያ ጠረፍ የሚገኝ ፖሊስ ጣቢያ ማጥቃታቸውን ተከትሎ ቀኑን ሙሉ የጠመንጃ ተኩስ ልውውጥ ተካሂዷል። በጥቃቱ ኬንያ 3 ፖሊሶች እንደተገደሉባትና 4ኛው እንደቆሰለ ገልጻለች። ከሶማሊያ ጋር በሚያዋስናት ድንበር ላይ ባለፉት 2 ወራት ውስጥ ድንገተኛ ጥቃቶች መጨመራቸውንም አስታውቃለች። ለዚህ ምክንያቱ ምን ሊሆን እንደሚችል መሐመድ ዩሱፍ በቀጣዩ ዘገባ ዘርዝሯል። ትዝታ በላቸው ታቀርባለች።
ረቡዕ ዕለት ታጣቂዎች በላሙ አውራጃ የሚገኝ አንድ የፖሊስ ጣቢያ ላይ ጥቃት ከከፈቱ በኋላ የተኩስ ልውውጡ ለ10 ሰዓታት መቀጠሉን የፖሊስ ባለስልጣናት ገልጸዋል። የአሜሪካ ድምጽ ራዲዮ የሶማሊኛ ቋንቋ ስርጭት እንደዘገበው ለዚያ ጥቃት አልሸባብ ኃላፊነት ወስዷል። ካለፈው ግንቦት ወር ጀምሮ አልሸባብ ከሶማሊያ በሚያዋስነው የኬንያ ሰሜን ምስራቅ ጠረፍ አካባቢ ተደጋጋሚ ጥቃት አድርሷል። የጥቃቱ ኢላማዎች በአብዛኛው የኬንያ ጸጥታ አስከባሪዎች ናቸው። የሆነ ሆኖ ባለፈው ሳምንት በዚሁ በላሙ አውራጃ የፖሊስ ተሽከርካሪዎችን ኢላማ በማድረግ መንገድ ዳር የተጠመደ ፈንጂ ለ4 የትምህርት ቤት ሕፃናት ህልፈት ምክንያት ሆኗል። የሀገር አስተዳደር ሚኒስቴር ቃል አቀባይ ሙአንዱ ንጆካ ድንበሩ ጥበቃ የሌለው መሆኑ ችግሩን አባብሶታል ይላሉ።
We saw many other activities going on the side of Garissa and some of these guys moving back to Somalia.
በጋሪሳ ድንበር አካባቢ ብዙ ነገሮች ሲካሄዱ አይተናል። በዚያ አንዳንድ የሶማሊያ ተወላጆች ወደ አገራቸው ሲመለሱም ነበር። ሆኖም ከረመዳን ጾም ወዲህ ፈንጆችን የመቅበር ሁኔታ እያስተዋልን ነው። ስለዚህ ያሁን የተከፈተብን ጥቃት የጸጥታ ጠባቂዎቻችን ብቁ ባለመሆናቸው ሳይሆን ነውጠኞች አልፎ አልፎ ድንበራችን ላይ ጥቃት ስለሚያደርሱ ነው።
ቃል አቀባዩ ጸጥታ አስከባሪዎች የዘብ ጥበቃውን እንደሚያጠናክሩና የሰው ኃይል ምናልባትም የአየር ጥበቃ እንደሚጨምር ገልጸዋል። አንዳንድ የፖለቲካ ገምጋሚዎች ደግሞ በኬንያ አዲስ የተጀመረውን ጥቃትና የፊታችን ነሐሴ ወር ሊካሄድ የታቀደውን የአገሪቱን ብሔራዊ ምርጫ ያገናኛሉ።
They know that everybody is so much focused into politics at the expense of security.
የሁሉም ሰው ትኩረት ፖለቲካው ላይ እንደሆነ ያውቃሉ። ጸጥታው ተዘንግቶ ፖለቲካው ትኩረት እንዳገኘ ተገንዝበናል።
የኬንያ ጸጥታ ኤክስፐርቱ ሪቻርድ ቱታ የኬንያ ጦር ሰራዊት የአልሸባብ ታጣቂዎችን ጠራርጎ ለማጥፋት ላለፉት 2 ዓመታት ዘመቻ እያካሄደ ቢሆንም ከኬንያዋ ላሙ አውራጃ አንስቶ እስከ ሶማሊያ በሚዘልቀው ቦኒ ደን ውስጥ ስር ሳይሰዱ እንዳልቀሩ ስጋታቸውን ገልጸዋል።
Kenya as a country will start experiencing terrorism being exported not now from Somalia.
ኬንያ እንደ ሀገር ካሁን ወዲያ ሽብርተኝነት የሚሰነዘርባት ከዚሁ ከቦኒ ደን ነው። ምክንያቱም ደኑን ለጂሃዳውያን ማሰልጠኛነትም በደንብ አድርገው እየተጠቀሙበት ስለሆነ ነው።
የትላንቱ ውጊያ ሙሉ ቀን መካሄዱንና በአንዳንድ የኬንያ ዜና ማሰራጫዎች ዘገባ መሰረት 200 የሚሆኑ ታጣቂዎች መሳተፋቸው ስጋት ፈጥሯል። የኬንያ ፖሊሶች ያጥቂዎቹን ቁጥር አላረጋገጡም። ጆርጅ ሙሳሚሊ የአፍሪካ የአደጋ ሁኔታዎች አያያዝ ማዕከል ስራ አስኪያጅ ናቸው።
From Kiunga you get into Ras Kamboni. We have a whole brigade of the KDF plus the Somali National.
ከኪዩንጋ አንስቶ እስከ Ras Kamboni ድረስ አንድ ብሪጌድ የኬንያ የመከላከያ ኃይሎች ሰራዊት ሰፍሯል። የሶማሊያ ብሔራዊ ጦር ሰራዊት ወታደሮችም አሉ። ስለዚህ በዚህ ሁኔታ ውስጥ ጥቃት ለመፈጸም ድንበር አቋርጦ መግባት በጣም አዳጋች ሆኖባቸዋል። ስለሆነም እነዚህ አልሻባቦች እዛው ቦኒ ጫካ ውስጥ ነው ያሉት ማለት ነው። ድንበር አቋርጠው እየገቡ አይደለም።
የሀገር አስተዳደር ሚኒስቴሩ ቃል አቀባይ ግን ለቪኦኤ በሰጡት ቃል የአልሸባብ ታጣቂዎች ወጣ ገባ ይሉበታል እንጂ ቦኒ ጫካ ውስጥ ቋሚ ካምፕ የላቸውም ብለዋል። ኬንያ አልሸባብን ድል ለመምታት በተቋቋመው የአፍሪካ ህብረት ኃይል የሚሳተፉ ወታደሮች ከ5 ዓመታት በፊት ወደ ሶማሊያ ካዘመተች ወዲህ አልሸባብ በመላሹ በራሷ መሬት በተከታታይ ጥቃቶችን ማድረሱን ተያይዞታል። ከሁለት አመታት በፊት ሰሜን ምስራቅ ኬንያ በሚገኘው ጋሪሳ ዩኒቨርሲቲ ላይ ባደረሰው ከባድ ጥቃት የሚበዙት ተማሪዎች የሆኑ 150 ሰዎችን መግደሉ ይታወሳል።
አሁን ደግሞ ወደ መካከለኛው ምስራቅ እናመራለን። የሳውዲ አረቢያ፣ የተባበሩት የአረብ ኤሚሬቶች፣ የባህሬንና የግብጽ ውጭ ጉዳይ ሚኒስትሮች ሀገሮቻቸው ከቃጣር ጋር ያላቸውን ውጥረት በተመለከተ ትላንት ካይሮ ላይ ተሰባስበው ተነጋግረዋል። ባለፈው ወር አራቱ ሀገሮች በጋዝና በነዳጅ ዘይት ሀብት የከበረችው ሀገር በክልሉ ሽብርተኝነትን ታስፋፋለች ብለው በመወንጀል ቃታር ጋር ዲፕሎማሲያዊና የትራንስፖርት ግንኙነታቸውን አቋርጠዋል። ዶሃ ወንጀላውን አስተባብላ ስታበቃ የስም ማጥፋት ዘመቻ ከፍተውብኛል ስትል ከሳቸዋለች። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ትላንት ለግብጹ አቻቸው ስልክ ደውለው ጭቅጭቁ ገንቢ በሆነ ውይይት እንዲፈታ ጥሪ አቅርበዋል። የቪኦኤ ዘጋቢ ዝላቲካ ሆክ ያጠናቀረችው ዘገባ ዝርዝሩን ይዟል። ቆንጅታዬ ታቀርበዋለች።
ካታር ከተጣሏት አንድ ወር ከሆናቸው አጎራባቾቿ ጋር ለመታረቅ ማድረግ ያለባትን አራቱ ሀገሮች ለባለስልጣናቷ ግልጽ አድርገዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር አደል አልጁበይር
There is a political and economic boycott. They will continue until Qatar changes its policy.
በፖለቲካውም በመጣኔ ሀብቱም ረገድ ግንኙነቶች ተቋርጠዋል። ፖሊሲዋን እስከምታሻሽልም እንዲሁ ነው የሚቀጥለው። እንደምታስተካክል ደግሞ ተስፋ እናደርጋለን።
አራቱ የካታር ጎረቤት ሀገሮች የውጭ ጉዳይ ሚኒስትሮች ካይሮ ላይ ስብሰባቸውን ካካሄዱ በኋላ በሰጡት ቃል የካታር ባለስልጣናት ያቀረብንላቸውን ቅድመ ሁኔታ ለማሟላት እምቢተኝነት እያሳዩ ናቸው ብለዋል። የተባበሩት የአረብ ኤሚሬቶች የውጭ ጉዳይ ሚኒስትር አብዱላ ቢን ዛይድ
لم نجد الى اليوم
We haven't seen any real sign after yesterday's answer from Qatar that it's interested in its brothers.
ካታር ጽንፈኝነትን፣ አመጽ ማነሳሳትን፣ ውድመትና ሽብርተኝነትን የምትወደውን ያህል ወንድሞቿንና ጎረቤቶቿን ትወዳለች። ያን ትናንት ተጠይቃለች፣ ግን ያለ መሆኑ እስካሁን ተጨባጭ ፍንጭ አላየንም።
ይበዚህ እንዳለ የካታር የውጭ ጉዳይ ሚኒስትር ለንደን ውስጥ ባደረጉት ንግግር አራቱ ሀገሮች ግንኙነታቸውን ያቋረጡት በምዕራባውያን ሊያስጠሉን ብለው ነው ሲሉ አማረዋል። የካታር የውጭ ጉዳይ ሚኒስትር ሼክ መሐመድ ቢን አብድራህማን አልታኒ
We believe that the entire campaign is mainly driven by Saudi and United Arab Emirates and
እንደኛ እምነት ዋናዎቹ የዘመቻው መሪዎች ሳውዲና የተባበሩት አረብ ኤሚሬቶች ናቸው። እንደሚመስለኝ እኛም ማትኮር ያለብን የነዚህ ሀገሮች ዑነተኛው ዓላማና ከበስተጀርባው ያለው ቅሬታ ምንድነው የሚለው ላይ ነው።
ካታር ሽብርተኛውን ሐማስንና ረጂና ደጋፊውን ኢራንን ትደግፋለች ተብላ ስትከሰስ ቆይታለች። የዶሃው መንግስት ዜጎቹ ለጂሃዳዊ ቡድኖች እርዳታ ሲሰጡ እያየ እንዳላየ ያልፋል ብለው አጎራባቾቹ ሀገሮች ይወነጅሉታል። የባህሬን የውጭ ጉዳይ ሚኒስትር ሐሊድ ቢን አህመድ አልኸሊፋ ሽብርተኞችን የሚያስጠልል ማንኛውም ሀገር ቢሆን ተመሳሳዩ ግዘት ነው የሚያገኘው ብለዋል።
وهي مبادئ واضحه ويتفق عليها
clear policies that are not only agreed upon by these four countries but by the whole world
so we have አራቱ ሀገሮች ብቻ ሳይሆኑ መላው ዓለም የተስማማበት ግልጽ አቋም ነው። ሽብርተኝነትን እስላማዊ መንግስት ነኝ የሚለውን ቡድን ከኢራንና ከሌሎችም የሚሰነዘር ሽብርተኝነትን የመቃወም ኃላፊነት አለብን።
ምዕራባውያን ሀገሮች በበኩላቸው በካታርና በአጎራባቾቿ መካከል ያለው ጭቅጭቅ መራዘሙ ቀድሞውንም በታወከው በዚያ ክልል አመጽ ሊቀሰቅስ ይችላል ብለው ይሰጋሉ። ፕሬዚደንት ዶናልድ ትራምፕም በጭቅጭቅ ተጣምደው ካሉት ሀገሮች መሪዎች ጋር ባለፈው ግንቦት ወር ሳውዲ አረቢያ ውስጥ ስብሰባ ባደረጉበት ወቅት ሁሉም ሽብርተኝነትን ለመዋጋት ቃል ገብተው እንደነበረ አስታውሰዋል። ለሽብርተኞች የሚሰጡትን የገንዘብ ድጋፍ እንዲያቆሙ፣ ጽንፈኛ ርዕዮተ ዓለማቸውንም እንዲያወግዙ የዩናይትድ ስቴትስ ፕሬዚደንት ለሀገሮቹ መሪዎች ጥሪ አቅርበው እንደነበረ ዋይት ሃውስ አመልክቷል።
አድማጮች የምትከታተሉት በ19 እና በ25 ሜትር ባንዶች እንዲሁም በናይል ሳት ከዋሽንግተን ዲሲ የአሜሪካ ድምጽ ራዲዮ ጣቢያ አማርኛ ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። አሁን በነጻው ስልክ መስመር 202-205-9942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እናሰማለን።
ወይስ ወርካ እንደምናችሁ እንደምን ዋላችሁ እንደምን አደራችሁ ደህና ናችሁ ወይ? ዛሬ በታክሲ ምክንያት ከኢትዮጵያ ታክሲ ያሉ ሲያስማራ ሲናገር ሰምቻለሁ። እናንተ ደግሞ መልሱ ቀላል። እዛ ሀገር ታክሲ ከሌለ አሜሪካ እንዴት ነው ታክሲ? ቡና ስንጠጣ ስታርባክስ ሄደን ታክሲ አይደለም እንከፍለው? የምንበላው ሃምበርገር ታክሲ አይደለም እንከፍለው? ያለ ታክሲ ሀገር አይለማም። እንዴት ነው ሀገር ያለ ታክሲ? እዚህ ሀገር ያለንበት ታክሲ ማንም የሚበላ የሚጠጣ ማንም የሆነ ነገር ታክስ ነው የሚከፈለው። ቀልድ የለም በታክሲ እንደሚያማሩ። እንዴት ነው ሀገሩ እንዴት አድርጎ እንደሚበለጽግ አትፈልጉ? ስለዚህ ታክስማ እንዲህ ነው፣ ህግ ነው። ታክስ ከሌለ ሀገር አይለማም፣ ሀገር ልኖር አይችልም ብላችሁ ለምን አታስተምሩት?
ኢራስትልን ቮይስ ኦፍ አሜሪካ እንደምን አላችሁ? ትላንትና በተደረገው የሬዲዮ ስርጭታችሁ ከትግራይ ክልል እና በአፋር ክልል የበለጠ ተጽዕኖ ደርሶባቸዋል በኤርትራ ጦርነት ምክንያት እና የኢትዮጵያ ፌዴራል መንግስት ካሳ ሊከፍላቸው ይገባል የሚል ዜና ሰማሁና እጅግ በጣም ገረመኝ። የኢትዮጵያ ሌላው የኢትዮጵያ ህዝብ ከሻቢያ ወራሪ ሂዶ ስላዳናቸው እንደገና ደግሞ ተጨማሪ ፊዳ እንዲከፍላቸው ነው የሚጠይቁት? እጅግ በጣም የሚያሳዝን ነገር ነው። ይህ ነገር ተተራርሞ ይቅርታ ቢጠይቁ ጥሩ ይመስለኛል። አመሰግናለሁ። ባይ
ጤና ስለዚህች አቶ ሌንጮ ባቲ የሰጡትን አስተያየት በተመለከተ ነው። የኦሮሚያ በአዲስ አበባ ልዩ ጥቅም የሚለው እንደማስታውሰው ከሆነ አቶ ሌንጮ ባቲ በሽግግሩ ጊዜ ኦነግን ወክለው በተደራደሩበትና ቻርተሩ ላይ በወጣው አዋጅ መሰረት አዲስ አበባ ከኦሮሚያ ልዩ ጥቅም ብቻም ሳይሆን ልዩ የፖለቲካ መብትም እንዲያገኝ፣ እንደገና አዲስ አበባ በፌደራሉ ሳይሆን እንደ 14ኛ ክልል እንዲሆን የታገሉ መሆኑን እናስታውሳለን። ዛሬ ልዩ ጥቅም አልጠየቀም የኦሮሚያ ህዝብ ማለት ወይም ኦሮሚያ ማለት የነበረውን ሀቅ መካን ነው። ወይም ደግሞ ኦዴግ ሲሆኑ ሌላ አቋም ይዘው ከሆነ እሱን ይንገሩ። ኦኔግ በነበሩበት ሰዓት ግን ከልዩ ጥቅም በተጨማሪ ልዩ የፖለቲካ መብትም ጠይቀውበት ነበር። ሁለተኛ ማህበራዊ ተቋማትን ወይም የፖለቲካ ተቋማትን ሲፈልጉ አዲስ አበባ ከልዩ ነጻ ነው የሚለውን አዋጅ በተመለከተ ሌሎቹ ክልሎችስ እነ ጋምቤላ እነ አፋር ሊከለከሉ ነው ወይ የሚሉት እነዛ ጉዳይ የላቸውም ሌሎች ክልሎች ከኦሮሚያ በስተቀር። ኦሮሚያ መቀመጫ ዋና ከተማው የክልሉ አዲስ አበባ ስለሆነ ለነሱ ተቋማት የፖለቲካ ተቋማትን ለማህበራዊ ተቋማትን ከልዩ ነጻ መሆናቸው ተገቢና ትክክል ነው፣ ልዩ መብትም ነው። ሌሎቹ ግን እዛ ጉዳይ የላቸውም አዲስ አበባ ውስጥ ፖለቲካም ሆነ የማህበራዊ ተቋማት የሚመሰረቱ ቡና ስለት ካሉም ሊዝ ከፍለው ነው።
ለተሳትፏችሁ ሁላችሁንም እናመሰግናለን። ሌሎቻችሁም ጻፉ፣ ደውሉ። ስርጭታችንን በኢንተርኔት መከታተል ለሚቀናችሁ አድማጮቻችን የድረገጽ አድራሻችን amharic.voanews.com ነው። በእጅ ስልክ መከታተል ለምትችሉ ወይም ለምትመርጡ ደግሞ horn.voa.mobi ተጠቀሙ። በፌስቡክ እና በትዊተርም ተከተሉ። ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ወደ ቀዳሚው የምሽቱ ቅንብር እናልፋለን። የሰሜን አሜሪካው የኢትዮጵያውያን ስፖርትና ባህል ፌዴሬሽን አመታዊ ክብረ በዓሉን ወደሚያካሂድበት የሲያትል ከተማ እንወሰዳችሁ። አዲሱ አበበ ከስፍራው ይገኛል። አሉላ ከበደ ማምሻውን በስልክ አግኝቶታል። የመሰንበቻውንም ሆነ የዕለቱን ዝግጅቶች በወፍ በረር ይቃኙልናል።
አዲሱ አበበ፣ በሶስት የተለያዩ የሰዓት ዞኖች የሰዓት አቆጣጠሮች ውስጥ ሆነን ነው የምንነጋገረው። እዚህ ዋሽንግተን ከቀትር በኋላ ላይ ነን ያለነው፣ 8 ሰዓት አለፍ ብሏል። አንተ ካለህበት ሲያትል ደግሞ ረፋድ ነው። አብዛኞቹ አድማጮቻችን ከሚገኙበት ኢትዮጵያ አመሻሽ፣ ለሁሉም እንደምን ዋልክ እንደምን አመሸህ ልበል።
እኔ ጋር እንደምን አደርክም ሊሆን ይችላል። ደህና ናችሁ? አድማጮቻችንም እጅ ነሳለሁ በድጋሜ።
ግሩም አዲሱ፣ የኳስ ነገር ሰዓት ቢለዋወጥም የሚለወጥ አይመስለኝምና እሁድ የጀመረው የሄድክበት የኢትዮጵያውያን የስፖርትና ባህል ፌዴሬሽን አመታዊ ክብረ በዓል 5ኛ ቀኑን ይዟል። ዛሬ መክፈቻውን አንድ ብለን ከቆጠርን አጠቃላይ ድባቡ ምን ይመስላል? አጠር አድርገህ በድባቡ እንንደርደር።
መልካም አሉላ፣ በድጋሜ አንተንም አድማጮችንም ሰላም እላለሁ። ሰዓታችን ቢለያይም ኳሱ አይለያይም፣ ልክ ነው። ግን ውጤት ለማግኘት የእኛ አየር ስርጭት ጊዜና እዚህ ጨዋታ የሚካሄድበት ጊዜ የተለያየ በመሆኑ ነው እንጂ ለውጥ የለውም። የኳሱን እንደው አጠቃላይ ድባብ ለማግኘት አንደኛ ነገር እኔ የተገነዘብኩት ከዚህ ፌዴሬሽን ጋር እንግዲህ ወደ 20 ዓመት ሊጠጋ ነው አብሬ ወዲያ ወዲህ እያልኩና ኳሱ ተቀይሯል፣ እድገት አሳይቷል እላለሁ። እንዴት ነው እድገት ማሳየት? ለምሳሌ ከዚህ ቀደም የሁለተኛ ዲቪዚዮን ውድድሮችን ለማየት ብዙ አትጓጓም። አሁን ግን ኳሱ ከማደጉ ወጣቶችም እየተተኩ በጣም የበሰለ ጨዋታ ከማሳየተው አንጻር የሁለተኛ ዲቪዥን ጨዋታና የአንደኛ ዲቪዥን ጨዋታ ብዙ አይለይም፣ እኩል ፍክክር ይታይበታል እና ይሄን አንድ ተገንዝቤያለሁ። አሁን ለምሳሌ ሁለተኛ ዲቪዚዮን ትላንትና ሳን ፍራንሲስኮ ከሲያትሉ ዳሸን ጋር ነበር የሚጫወቱት። ልክ የአንደኛ ዲቪዚዮን አይነት ጨዋታ ነው፣ ፍክክር ነው ያለው። አለመታደል ሆኖ ግን ትላንትና የትላንቱን ካነሳው ሳን ፍራንሲስኮን ከዳሸን ጋር በሚያደርገው ጨዋታ ትንሽ ተጫዋቾቹ ውዝግብ አንስተው ሁለት ዳኞችን የሳን ፍራንሲስኮ ተጫዋቾች እና ደጋፊዎች በመደብደባቸው ጨዋታው ሊቋረጥ ችሏል። በጣም አሳዛኝ ሁኔታ ነው። አንደኛው ዳኛ እንደውም በቦክስ ሲመታ መሬት ላይ ተዘርሮ አይተናል። ይሄ ሁኔታ እንዴት እንደሚሆን ተካበ ዘውድን የውድድር አስተባባሪውን ጠይቄ ነበረ። ሰዎቹ ወደ ፍርድ ቤት ይወሰዱት አይወሰዱት ለፖሊስ አመልክቶ እየተከታተለ ነው እና የዲስፕሊን ኮሚቴው በዚህ ጉዳይ ላይ እርምጃ ይወስዳል ብሏል። እንደው ሳን ፍራንሲስኮን ካነሳው ዘንዳ ነው የቡጢውን ጉዳይ ያነሳሁት። የቦክስ ውድድር ቢሆን ኖሮ ሳን ፍራንሲስኮ ዋንጫ ያገኝ ነበር እላለሁ። ግን
በእግር ኳስ ቡጢ ሲመጣ ግን
ሌላው ግን ተጫዋቾቹ በጣም እየተለዩ እንዳንዴ እኔ ራሴ ያረጀ ወይስ ምንድን ነው ላለው። ድሮ ሜዳ ላይ ከሩቅ ማያቸው ልጆች አሁን የሉ አላውቃቸውም። ምክንያቱ ምንድን ነው? በወጣቶች ተተክቶ አዳዲስ ልጆች ናቸው። የዘመኑን የእግር ኳስ ጨዋታ ጥበብ እያሳዩ ናቸው ሁለቱም ዲቪዥን ውስጥ ያሉትና ይሄ በጣም ይገርመኛል። አሁን የአትላንታ ቡድን ድሮ ከኢትዮጵያ በአንድ ጊዜ የወጡ ተጫዋቾች እና አቦነር የነበሩበትን ሳስታውስ ዛሬ እነሱም የሉም፣ የእነሱ ልጆች ናቸው የሚጫወቱት። ይሄን ያህል አድጓል የኳሱ ጉዳይ። ይሄን ይመስላል። ሰው በደስታ ነው የሚመጣው። ይሄ ፌዴሬሽን ከኳስ ባለፈ የሀገር ስሜት የኢትዮጵያዊነት ስሜት ስላሳደረ በአጠቃላይ ጥሩ ስሜት ነው እና ኳሱ እያደገ ነው፣ ወጣቶች እየተጠቁ ነው እልሃለሁ።
ግሩም። የኳሱን ነገር ሳናልፍ በተለይ የመጠበባቸውን ነገር አንስተሃል እና በወጣቶች መተካቱ አሜሪካ ዋና አገራቸው ለእግር ኳስ ድሮ ሩቅ የነበረችው ይበልጡን በእጅ ከሚጫወቱት እና እግር ኳስ የሚል ስያሜ የተሰጠው አጠራሩ ያደናግራል፣ ዋናውን እግር ኳስም ያቀፈች የሚመስልበት ዘመን ላይ ደርሳለች። እግር ኳስ እዚህም እየተወደደ ነው እና ለእነኚህ ወጣቶች በተለይ ወደ ዩኒቨርሲቲ የሚገቡ ሌሎች በሮች የሚከፍትላቸዋል የሚል እምነት አለና ከዛም አንጻር ግሩም ተጫዋቾች ይወጡ ይሆን እድል የሚሰጣቸው በስፖርት ተወዳዳሪነታቸው የሚለው ነገር ግምት ያሳድራልና የተመለከትከው ነገር አለ? የተደነቀ የገነነ እውቅና ያገኘ ተጫዋች አይተሃል?
ስም አልያዝኩም እንጂ አንድ ተጫዋች አሁን ለአርሰናል ሁለተኛ ዲቪዥን ውስጥ ይጫወታል ያሉኝ እና አሁን እዚህ ለሲያትል የሚጫወት ልጅ አይቻለሁና በጣም ገረመኝ። እሱ የሚያሳየው ጥበብ ትንሽ ለየት ያለ ነው። ሌሎችም እንደዚህ አሉ። ከዲሲ ስታርስ የዋሽንግተን ዲሲ ቡድን ማለት ነው። እዛ ደግሞ በአጥቂ የሚጫወት አንድ ጎበዝ ልጅ አለ፣ አመልክቷል አሉ ለአውሮፓ ቡድንና ይሄ የጨዋታው የተጫዋቾቹ መጠበብና ማደግ እዚህ ካሉበት አካባቢ አብጥቶ ሌላ ጋር የሚወስዳቸው አይነት ይሆናልና ጥሩ ነጥብ ያነሳው። ምናልባት እነዚህን ሁለት ልጆች ፈልጌ ለማነጋገር ሞክራለሁ።
ግሩም ነው። ወደ መጽሔትም ስንመለስ ምን ጎበኛቸው ርዕሶች ይሆናሉ። አዲሱ ታዲያ ይሄ አመታዊ ክብረ በዓል ስለ ኳስ ብቻ አይደለምና ከኳሱ ወጣ ብሎ ያለው ብዙዎችን ሺዎችን የሚያሰባስበው ወዳጅ ዘመዶች የሚፈላለጉበት የቀጠሮ ቦታም ጭምር ሆኖ የሚታወቀው ሌሎች በተጓዳኝ የሚዘጋጁ ዝግጅቶችም ይኖሩታል። የተለየ ፈጠራ ጥበብ ለገበያ የሚቀርብበትንም እንዘግባለንና አሁንስ ምን ታዘብክ? በትላንትናው ምሽት የቆንጅና ውድድርን ግሩም አድርገህ ዘግበህ ነበር። እስኪ ዛሬና የሚቀጥሉት
መልካም ነው። ይሄ ኳስ የቀጠሮ ቦታ ሆኗል። በድሮ ለጥምቀት ጃን ሜዳ ይሄድን ቀጠሮ ምን ለዋወጥበት ወጣቶች ይወዛለኝና እዚህም አለ ይገርማል አሉላ። አመቱን ጠብቀው የረፍት ጊዜያቸውን አመቻችተው በኳስ ጊዜ እንገናኝ ተባብለው የሚገናኙ አሉ። ተገናኝተውም ትዳር የያዙ ሰዎች አሉ። ከዚህ ቀደም አንድ ተጫዋች የሳን ፍራንሲስኮ ዛሬ ትልቅ ሰው ሆኖ የልጆች አባት ሆኖ እና በዚህ በፌዴሬሽን የሚያገለግላል። እንዲህ የሚገናኙ ሰዎች አሉ። የትምህርት ቤት ጓደኞች ቀጠሮ አድርገው በጁላይ እንገናኝ ኳሱ ላይ ተባብለው ብዙ ስብሰባ የሚያደርጉበት አለ። ይሄ እንዳለ ነው። ሌላ ኳሱን ተከትለው የሚሄዱ አንዳንድ ዝግጅቶች አሉ። እንደ ቁንጅና ውድድሩ አይነት ትራማታ ለምሳሌ ሻምበል የዘንድሮ የክብር እንግዳ እሱ ነው። ሻምበል በላይነህ አርቲስቱ እሱ ለሱ የተዘጋጀ ፕሮግራም ነበረ በሲያትል የኢትዮጵያ ማህበረሰብ ማዕከል ውስጥ። የሲያትል ማዕከል አርለ የሚያዘጋጀው ሌሎች ሰዎች አዳራሹን ከዛ ወስደው ሻምበልን አክብረዋል። ንግግር ተደርጓል። ሻምበልም ጥሩ ጥሩ ሙዚቃዎች አሰምቷል። ከኳሱ ጎን የሄደ ነገር ነው። ዛሬ ማታ ደግሞ አንድ ሶስት ነገሮች አሉ። አንድ ጎህ ጎንደር ህብረት ትልቅ ስብሰባ አለው። ምሁራን ንግግር ያደርጋሉ ተብሏል። እነሱ ይመጣሉ። የቀድሞ አየር ኃይል ባልደረቦች ትልቅ ምሽት አላቸው። ኢሳት የገንዘብ አስተዋጽኦ ስብስብ አለው። አንድ ሶስት አራት አሉ ዛሬ ነገ እንዲህም አሉ። እና እነዚህ ኳሱን ተከትለው የሚሄዱበት ምክንያት ምንድን ነው? የሰሜን አሜሪካ ኢትዮጵያውያን ከአውሮፓ የሚመጡ በኳሱ ጊዜ ስለሚገናኙ ህዝቡን ለማግኘት እድል ይሰጣቸዋል እና ፌዴሬሽኑ ይህን ሁሉ አመቻችቶላቸዋል። እነሱም በዚህ አጋጣሚ ይጠቀማሉ። ከኳሱ ጎን እነዚህ አይነት ነገሮች አሉ። ነገ እንግዲህ ከሆነ በኋላ ምን ሆነ፣ ምን ተካሄደ፣ ማተናገረ የሚለውን ነገር ለማቅረብ እሞክራለሁ።
መልካም አዲሱ፣ እንመለስበታለን። ታዲያ ሳንለያይ ታላቁ ቀን ነገ በብዙዎች የሚጠበቅ ነውና በቀረች ደቂቃ የኢትዮጵያ ቀን ምን አይነት ቀለም ይዘው ብቅ ብሎ ይሆን ዘንድሮ?
የኢትዮጵያ ቀን እንግዲህ የተጋበዙ ሰዎች አሉ። እንደው በፈረንጅኛው ሰርፕራይዝ እንደሚባለው ሊያደርጉ ነው መሰለኝ። እስካሁን ምንም ፍንጭ አልሰጡኝም፣ ግን ብዙ ሰው ይኖራል ነገ ብዬ አስባለሁ። ይሄ ሬንተን ሜሞሪያል የሚባለው የሬንተን መታሰቢያ ስታዲየም ጠበብ ይላል። በመክፈቻ ዕለት እንዳየሁት ብዙ ሰው መጥቶ ስለነበረ ነገ የሚመጣውን ሰው ይሄ ሜዳ ይችለዋል የሚል እምነት የለኝም እኔ። እንደ እሁዱ የሚመጡ ከሆነ እርግጠኛ ነኝ ደግሞ ይመጣሉ። ኢትዮጵያን ቀን ብዙ ሰው ይፈልገዋል እና ከሆነ በኋላ የሆነ ሁኔታ መግለጽ ይሻለኛል። ግን የተለመደው ከሙዚቃ ዝግጅት እና ከትርኢት ዝግጅት ሌላ አንዳንድ ንግግር የሚያደርጉ ሰዎች ይመጣሉ ተብሏል። ታዋቂ አርቲስቶች አሉ። የእነሱንም ነገ እንዲሁ እንግዲህ ሰዓቱ እንደፈቀደ እንመለስበታለን። አሉላ
ገሮም አዲሱ፣ የሲያትል አየር ጠባይ እኛ ካለንበት ዲሲ በዚህ በተለይ የበረታ ፀሐይ በሚኖርበት የሚመረጥ መሆኑ ነው የሚታወቀው። ዛሬ ያላችሁበትን እርግጠኛ አይደለሁም። ጥሩ ጊዜ እንደሚኖርህ በርከት ያሉ ዘገባዎችም ይዘህ
በጣም ተመችቶኛል። ምናልባት ቪኦኤ እዚህ ቅርንጫፍ ከፍቶ የመጀመሪያው አመልካች እኔ ነኝ ብዬ አስባለሁ።
ሲያትሎች ይህን ጥሩ አድናቆትህን በደስታ እንደሚቀበሉ አምናለሁ። ደግመን ነገ እናገኝሃለን። እግዜር ይስጥልኝ። ጥሩ ሰዓት ይሁን።
መልካም ምሽት። እናንተም መልካም የአየር ጊዜ ይሆናል።
Draw again.
በመጨረሻም ባህልና ማህበረሰብ በቅርቡ ለተመልካቾች በተዋወቀው አዲስ ተከታታይ ቴሌቪዥን ድራማ ዙሪያ በባህልና ማህበረሰብ የተጀመረው ውይይት ለምሽቱም ቀጠሮውን ጠብቆ ተመልሷል። ታዋቂና አዳዲስ ተዋናዮች የተሳተፉበት ቀጣይ ነውና ወደፊትም የሚሳተፉበት የሁለት ዓለም ህይወት ሊያስተሳስር የታለመ ድራማ ነው። ከሁለቱ የፊልም ዳይሬክተሮች ጋር የተካሄደው ቃለ ምልልስ ሳምንት በዝግጅት መጨረሻ ከተነሳና ለዛሬ በቀጠሮ ባሳደርነው ጥያቄ ይጀምራል። ፕሮግራሙን ያዘጋጀው አሉላ ከበደ ነው።
ወደ ጥንስሱ እንድንሄድ ያደርጋል። አሁን የምትነግረን ተመስገን የፊልሙ ደራሲ ነው። ከመጀመሪያው ለፊልም ለተከታታይ ፊልም የተጻፈ ድርሰት ነው ወይስ አዳዲስ ሐሳቦች ሲመጡ ወደ ፊልም ጎራ አላችሁ? መቼ ነው የዚህን ድርሰት መጻፍ ጀመርከው? ምን ይመስል ነበር አጀማመሩ?
ድርሰቱን 2013 በዚህ አቆጣጠር ነው የጀመርኩት። ከዛ ኋላ ያው አውርተናል። ከዛ በፊት ተከታታይ ስራ እንደዚህ ከኢቢኤስ ጋር ለመስራት የቴዲ ተጀምሮ በአንዳንድ ሁኔታዎች እንዳልኩ ተጀምሬ ቀሩ ስራዎች ነበሩ። ካልኩት ውስጥ አንደኛው እሱ ነበር። በአንዳንድ እክሎች ምክንያት ቀረ። ከዛ ላይ ቆይተን ደግሞ ይሄኛው እንደገና ለመስራት ወደ 2014 ላይ የተጀመረው 13 ነው። ያው ታሪኩ ስቶሪውን ዴቨሎፕ ያደረገ እንደገና ተጀመረ። አሁንም አቀበትና ቁልቁል ሲመጣ ትንሽ ጋፕ ተወሰደ ብሎ ግን ያው የቆየ ነገር ጥሩ ነው። ብዙ ነገር እንድንሰራበት እንድናስተብበት ይሰጥቶናል። የዛን ጊዜ ነው ተጠንስተው እንግዲህ ስራው በዛን ጊዜ ጀመረ ነው ማለት ነው።
3 አመት ቆይቷል። ብዙ ቦታም ይወስዳችሁም ይመስላል። በሂደቱም ውስጥ የሚጻፉ አዲስ ሐሳቦች የሚመጡትን ከጊዜ ጋር የሚያስማማ ይመስለኛል። ቴዎድሮስ ዚህም ሆነ በተከታታይ ሰራቸው ፊልሞች እንደነበሩ አስታውሳለሁ። በኢትዮጵያም ፊልሞችን ይዘህ ሄድክ ይመስለኛል። ይሄ ተከታታይ የቴሌቪዥን ድራማ እንደመሆኑ በጠባዩ መለየት ለምድም ቢኖራችሁ በተዋናይነትም የፊልም ዳይሬክተር ሆናችሁም የሰራችሁ ቢሆኑ አሁን የምትሰሩት ከዚህ ቀደም ከሰራችሁት ውጪ መሆኑ የቱ ጋር ነው ያላሰብከውና እንደ አዲስ ያየኸው ፈተና?
ዋናው ትልቁ ነገር ከድርሰቱ ጀምሮ የተለየ ነገር ነው። ምክንያቱም ዝም ብለህ አንድ ነገር ብትጽፈህ ለሰው የምታቀርባት ነገር ምናልባት የሶስት ቀን ምናምን ጭንቀት ሊሆን ይችላል በትክክል ጭንቅላት ውስጥ ከሰራው ታሪኩን። ይሄ ግን ፋታ አይሰጥህም። ነገ ምን አዲስ ነገር ነው እዚህ ላይ የማቀርበው ትላለህ። የሚቀጥለው ሳምንት በምንድን ነው የሚጨርሰው? ተመልካቹ እንዴት ነው የሚያየው? ተስፔንሱ ኔቱ ጋር ነው መስራት ያለብን። ምንም ሌላ ነገር እንድታስብ እንኳን ጊዜ አይሰጥም። ፊልም 4-5 ስክሪፕት በተወሰነ ጊዜ ማሰብ ትችላለህ። እዚህ ውስጥ ከገባ ግን ምንም አይነት ንቅናቄ የለውም። ምክንያቱም ያሰብከው ነገር ረጅም የብዙ ሰዎች ታሪክ፣ የሁለት ሀገሮች ታሪክ፣ ብዙ ነገር ውስጥ የታመቀ ስለሆነ እንደዚህ ዝም ብለህ ጨርሼ ልገላገለው ማትለው ነገር ስለሆነ ልክ ይዞ ነው የሚሄደውና አንዱ ትልቁ ቻሌንጅ ድርሰቱም። ሁለተኛው ዝግጅት ውስጥ ብዙ ሰዎችን ነው ዳይሬክት የምታደርገው። እንዳልኩ ወይዘሮ አለ ምን አለ ቤተሰብን ሁሉ ዳይሬክት አድርገን የሚያገር ነገር እስኬጁዋልን ልጆችን ይዘው ለሚወጡት። ስለዚህ አንዳንድ ጊዜ ቶምን ልም ካለ እንት ላይ ተነስቼ ባል እንግዲህ ልጆቹን ማመጣበት አደረሰ ያተን ቢዩ ይዳል ላ በልሽ ቶሎ እያንዳንዱ ነገር ከኪሳችን ነው የምናወጣው። ቤት መተት ሰብስበ ምናምን ጭቃ እንደውን ድርሰቱም ዝግጅቱም ውስጥ ሁሉ ነገር ውስጥ ቤተሰቦቻችንም ልጆቻችንም አሉ
ሁሉም ይሳተፋሉ።
ያቺ አንድ ሰዓት ተኩልና ይሄ ነገር በፍጹም ህይወትንም ጭምር ነው ይዞት የሚሄደውና ትልቁ ቻሌንጅ ያ ነው። አንድ ፊልም ሰርቶ መጨረስ በተለይ ልምዱ ካለህ በጣም ከባድ ነገር አይደለም። ይሄ ግን በጣም በብዙ መልኩ እየተማርንበት ነው ማለት ይቻላል። እና
የመጀመሪያ ሲኮን ያበዛ ሂደት ውስጥ ማለፍ ግድ ይሆናል ከሌላ የምትቀስሙትም ስለማይኖር።
ትክክል ነው። በዚህ ላይ አክተሮቻችን ብዙዎቹ አዲስ ናቸው ለዚህ ነገር። እነሱን ራሱ አሁን አክተር ወሳኝ ነው ለአንድ ስራና እነሱን ራሱ ያንዳንዱን ነገር ማሳየት ትግስት እንደሌላው ተለማምጠ ነው የምታሰራው። ምክንያቱም ስራቸው አይደለም እዚህ ሀገር ላይ። ስለዚህ ትልቅ ፍቅር መመስረት መቻል አለብን። ጉዟችን ረጅም ስለሆነ እንደ ቤተሰብ እንደ እህት እንደ ወንድም መታየት አለብን። ሰንሰለቱ ድርሰቱ ላይና ዝግጅቱ ላይ ብቻ አይደለም። ከዛም ውጪ እንደ ሰንሰለት ተሳስረ በየኑሮ በየህይወት ተደራርሰ ነው አብረን መታርፈው የምንሰራው።
ግሩም ነው። ቀደም ብዬ እንደተቆምኩት በርከት ያሉ የታሪክ ሰበዞች አይተናል። ምናልባት በቀልድ አቀልድ በኩምክና ለዛ ፈጥኖ የሚመጣውን ነገር የምናይበት ነገሩ ግን ቁም ነገር የሆነ አንድ ታሪክ ያለው ከብዙዎቹ አንዱ ነው። ሚስት ከኢትዮጵያ ያመጣል። ከሚስቱ ጋር አይተዋወቅም። የእድሜ ልዩነት አለ፣ የልምድ ልዩነት አለ። ሁለቱም የሚጠብቁት ዓለም የተለየ ይመስላል። ፈንጠቅ ነው ያደረጋችሁት። ታሪኩም የሚቋጨው በዚያ ላይ ነው። ብዙ ጊዜ የሚነሳ ከእውነተኛ ታሪክ ጋር የሚገናኝ ይመስላል እሱ። ነገር ግን ገነን ያለ ስሜትም እናይበታለን። ምናልባት የኩምክናዋ ቅመም አየል ማለት ስላለባት ይሆናል። አሁንም ከተመልካቾች እይታ ሳንሳቅ በመጠኑ እስቲ ፈንጠቅ እናደርግ።
አንዳንድ ጊዜ የሚገርም ነገር በእውነታ እውነተኛው ዓለም ላይ ያሉትን ክስተቶች ራሱ እንዳለ ፊልም ላይ ስታመጣቸው የተጋነኑ ይመስላል። ግን ከዛ የባሰ ብዙ ነገር ይደረጋል። እና ዋናው የተጠነቀቅንበት ነገር ምንድነው? ያው የምታሳምረው ነገር ይኖራል፣ የምትመመው ነገር ግን አክቹዋሊ የሆነውን ነገር ለህዝቡ ማሳየት ነው። አሁን ይሄ እንግዲህ ከዚህ ታሪክ ጋር ሪሌትድ የሚሆኑ ብዙ ቤቶች እንደሚኖሩ እርግጠኛ ነኝ፣ ይሄን የታሪክ ቁራሽ ሲያዩት ማለት ነው። እና እንዳልከው እዚህ አገር ኖረው ብዙ ሀብት ኖሯቸው ምናምን የትዳር ህይወታቸው ያልተሳካ ወይም የረፈደ ሰዎች አሉ፣ ከወንድም ከሴትም። እና ፓርትነር ይፈልጋሉ። ያ ደግሞ የእውነት የእውነት ነው የሚፈልጉ እንጂ ለዋዛ ፈዛዛ ሳይሆን በቃ የእውነት ትዳር መስርተው ቤት ይዘው መኖር ስለሚፈልጉ ነው። ከዚህም ብቻ ሳይሆን ከኢትዮጵያም ጋር እንደዚህ፣ ኢትዮጵያ ደግሞ ያለው የተወሰነው ደግሞ ክፍል መውጣት የሚፈልግ ደግሞ ኃይል አለ። እና ይሄን ድልድይ አድርጎ የሚወጣ ሰው አለ። ብዙ መናቃቸው እውነተኛ ታሪኮች አሉ። በጋብቻ ራሱ በእውነት ጋብቻ ተጋብተው መተው ኤርፖርት እሱ ቆሞ እየጠበቀ እነሱ ኮኔክሽን ፍላይት ይዘው ሌላ ስቴት የገቡ ሰዎች ታሪክ አለ። አሁን ይሄንን ዘለብ ታውጣው የተጋነነ ሊመስል ይችላል። መጣ ከአንድ ሳምንት በኋላ ከስራ ሲመለስ አንቷን ይዛ የለችም፣ እጮኛው ነች። በደንብ ማለት ለዚህ
አብሮ ሊኖሩ
ወጥ ነው ተስማምተው ይመጣሉ እንጂ ለወረቀት ለፊርማ አይደለም። እና ብዙ ታሪኮች አሉ እንደዚህ አይነት ታሪኮች። እና ይሄ ቁስል የእውነት ያለ ቁስል ነው። እና በዚህ መሃል ደግሞ በዚህ ገጸ ባህሪ በሰንሰለት ውስጥ የምታየው ለወረቀት የሚደረግ ጋብቻ ግን በላዩ ላይ በደላሎች ምክንያት ደግሞ ያኛውን ፍላጎት አላት እኮ የሚል ጥቆማ ሰጥተው ገንዘብ ማግኘት ደግሞ የሚያገናኙ አሉ። እና ያ የእውነት ፈላጊ የእውነት ፕላኑን አውጥቶ ማፑን ይዞ ነው የሚጠብቀው። እሷ ደግሞ መታ ወረቀቷን ይዛ በስነ ስርዓት ግሪን ካርዷን ካገኘች በኋላ የራሷን ህይወት ለመኖር የመጣች በእድሜ የተለያዩ ሰዎች ታሪክ ነው ይዞ የሚንቀሳቀሰው።
ህይወቱ ራሱ መራር ቀልድ ነው፣ ከድራማው ይበልጣል እያልከን ነው። ግሩም። እኛም የሚመጡትን ታሪኮች በጉጉት እንድናይ ሞ እንዲያነጋግሩን እንጠብቃለን። እስኪ ስለተባብሮ መስራት እናውራ። ቀደም ብላችሁ በመግቢያው እንደጠቆማችሁት ብዙዎች ናቸው የተሳተፋችሁበት። እስከሚገባኝ ድረስ አሁን ባለው ሁኔታ ጊዜንም ቦታንም ጉልበትንም ከቤተሰብ የሚወሰደውንም መተካት የሚችል አይመስለኝም። እንግዲህ በሂደት ከተለያዩ ምንጮች ገቢ ታገኙበት ይሆናል እምነት እንዳላችሁን የተረዳሁት። መላ ፕሮዳክሽን የሚባሉ ወጣቶች አሉ። የቅንብሩን ስራ የፊልም ቀረጻውን ስታስተዋውቁ ተከታትያለሁ። የቴሌቪዥን ጣቢያው ራሱ አለ፣ ሌሎችም አሉ። በዚህ የመጀመሪያ ጅምራችሁ የገቡና የወጡት እንዳለ ሆኖ አብሮ መስራቱ ራሱ ምን ያህል የተሳካ ነው እስካሁን ባያችሁት?
ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል።
አፍሪካ ውስጥ ስላለ የሙስናና የወንጀል ቀለበት ይላል የዛሬው ርዕሰ አንቀጽ። ርዕሰ አንቀጹ ወደ መልእክቱ ሲገባ በዓለም እጅግ ተስፋ ሰጪ ከሆኑ በምጣኔ ሀብት በኩልም እጅግ ፈጣን እድገት እያሳዩ ካሉ አካባቢዎች አንዱ የሆነው ከሰሐራ በስተደቡብ ያለው የአፍሪካ ክልል በድንበር ዘለል የወንጀል መረቦች ጥቃት ስር ይገኛል። ሙስና ከመሳሪያዎቻቸው አንዱ ነው ይላል። ሙስና ባለጠጋም ደሃም ሀገሮችን በግልም ሆነ በመንግሥት ዘርፎች ሁሉንም በተመሳሳይ ሁኔታ የሚጎዳ በየደረጃው የሚከሰት የሥልጣን ብልግና ነው። ሙስና መተማመንን ያጠፋል። ሙስና ልማትን ይጎዳል። ሙስና በዲሞክራሲ ተቋማት ላይ ሊኖር የሚገባውን መተማመን ይሸረሽራል። ሙስና ገበያዎችን ያጠፋል። ሙስና የዋጋ ንረትን ያስከትላል። ሙስና መዋዕለ ንዋይ አፍሳሾችን ያስደነግጣል፣ ያርቃል። ሙስና የምጣኔ ሀብት እድገት እንዳይኖር ያደርጋል። በተለይ ደግሞ ልማትና እርምጃን በሚገታባቸው በማደግ ላይ ባሉ ሀገሮች ውስጥ ለሚገኙ ማኅበረሰቦች አውዳሚ ነው ይላል ርዕሰ አንቀጹ ሐተታውን በመከተል ገንዘብ ለማግኘት ገንዘብ ማውጣት አለብህ። ለሙስና ጉዳይ ሲሆን ደግሞ የምታወጣው እጥፍ መሆን አለበት። የወንጀል መረቦቹ እምነትና መፈክር ነው። በዓለም ዙሪያ ከአጠቃላይ የሀገር ውስጥ ምርት ከ8 እስከ 15 ከመቶ የሚሆነውን ድርሻ የሚወስደው ሀገር ዘለል ወንጀል እጅግ አጓጊ ነው። ወንጀለኞችና ሌሎችም የአደጋ መረቦች አካባቢያዊ ምጣኔ ሀብቶችንና ዓለም አቀፍ የገንዘብ ሥርዓቶችን ለማንቀዝና ለማበላሸት ጉዳይ በየዓመቱ በሚሊዮኖች ዶላሮች የሚቆጠር ገንዘብ እንደሚያፈሱ በዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር የዓለም አቀፍ አደንዛዥ እጾችና ቅመማ ቅመም መቆጣጠሪያና ሕግን የማስከበር ጉዳዮች ቢሮ የብሔራዊ ደህንነትና የዲፕሎማሲ ጸረ ወንጀል መርሃ ግብሮች ከፍተኛ ዳይሬክተር ዴቪድ ሉና ተናግረዋል።
The proceeds of drug trafficking and other forms of illicit trafficking are fueling a dramatic increase in corruption among the very institutions.
ከአደንዛዥ እጾችና ቅመማ ቅመም እንዲሁም ከሌሎች ህገወጥ ዝውውሮች የሚገኘው የተጣራ ገቢ ወንጀልን እንዲዋጉ በተከፈቱ ተቋማት በራሳቸው ውስጥ ሙስና በከፍተኛ ሁኔታ እንዲንሰራፋ አድርጓል። የአንዳንድ የመንግስት ባለስልጣናት ከወንጀል መረቦች ጋር መመሳጠርና መተሳሰር የህገወጥ ዝውውር መስመሮች ከምዕራብ አፍሪካ የባህር ዳርቻ እስከ አፍሪካ ቀንድ ከሰሜን አፍሪካ ወደ ደቡብም እስከ ጊኒ ባህረ ሰላጤ እንዲዘረጉ አስችለዋቸዋል።
ዴቪድ ሉና አክለውም በእነዚህ ህገወጥ የዝውውር መስመሮች ላይ ባሉ ሀገሮች ውስጥ ሁሉ የወንጀሉ ዓለም ሰዎችና መረቦች እጅግ ቁልፍ ናቸው የሚባሉ ተቋማትንና ህግን የማስከበር ሥርዓቶችን እያነቀዙና እያሽመደመዱ የሁሉም ሰው ደህንነት አደጋ ላይ እንዲወድቅ እንደሚያደርጉ አሳስበዋል። ሀገር አቋራጮቹንና የተደራጁትን የወንጀል መረቦች ለመረበሽና ለመበጣጠስ ይላል ርዕሰ አንቀጹ፣ አፍሪካ ውስጥ ካሉ አጋሮቿ ጋር ለመተባበርና ለመስራት ዩናይትድ ስቴትስ ቁርጠኛ ነች። በሀገር ዘለል የወንጀል ድርጅቶች ላይ ፕሬዚደንት ዶናልድ ትራምፕ ያወጡትን የአፈጻጸም ትዕዛዝ ተግባራዊ ለማድረግ አጋሮቻችን የዛሬዎቹን አደጋ ደቃኝ መረቦችን ለመዋጋት ያላቸውን አቅም ለማጠናከር ዩናይትድ ስቴትስ ድጋፏን መስጠቷን እንደምትቀጥል ሚስተር ሉና አሳውቀዋል። ርዕሰ አንቀጹ መልእክቱን እንዲህ ሲል ዘጋ። የሀገራቸውን ሀብት የሚመዘብሩ ሌባ መሪዎች፣ ወንጀለኞችና ሽብርተኞች የሕገ ወጥ አድራጎቶቻቸው ፍሬ ተጠቃሚ እንዳይሆኑና እንቅስቃሴዎቻቸውን ለማስፈጸም ጉዳይ የሚጠቀሙበትን የገንዘብ አቅም እንዳያንቀሳቅሱ ለማድረግ በሁሉም ደረጃዎች ባለ ሙስና ላይ መዝመት አለብን።
ቀደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም የሚያንጸባርቅ ነበር።
አድማጮች፣ አሁን የዜና ማጠቃለያ እናሰማለን። የቬኔዙዌላ ፕሬዚደንት ኒኮላስ ማዱሮ የታጠቁ ደጋፊዎች ትላንት ተቃዋሚዎች በሚበዙበት ምክር ቤት ገብተው የምክር ቤት አባላትን እንዳጠቁና በብዙ መቶዎች የሚቆጠሩ ሰዎችን ለ9 ሰዓታት ያህል ህንጻው ውስጥ እንዳገቱ ተዘግቧል። ቢያንስ 12 የምክር ቤት አባላትና የብሔራዊ ሸንጎ ሰራተኞች የሚገኙባቸው ሰዎች ጉዳት እንደደረሰባቸው ታውቋል። ታጣቂዎቹ ወደ ኋላ ከህንጻው ወጥተዋል፣ ሆኖም ከበውት ነበር። የብሔራዊ ሸንጎ ፕሬዚደንት ጁሊዮ ቦርጌስ በቬንዙዌላ ላለው ሁኔታ ማዱሮን ተጠያቂ አድርገዋል። ለወራት ያህል ሲታይ የቆየው የፖለቲካና ኢኮኖሚ ቀውስ በሀገሪቱ ተቃውሞ አስነስቷል።
አድማጮች፣ አቀናባሪያችን ንጉሱ ታምሬ በመረጠላችሁ ሙዚቃ ይሆናል የምንሰናበተው። ያስተናገድናችሁ ሰለሞን ክፍሌና
አዳኝ ፍሳሐየንን ከዋና አዘጋጅ ተሳበላቸውና ከተቀሩት ባልደረቦቻችን ጋር በዚሁ እንሰናበታለን።
ነገ አርብ 3 ሰዓት ላይ ከልዩ ልዩ ፕሮግራሞች ጋር እንመለሳለን።
አሁን እንግዲህ በሙዚቃው እንተዋችሁና ከዛ በኋላ የትግርኛ ስርጭት ይቀጥላል። በእኛ በኩል ሰላም፣ ደህና ደሩ።